ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተለስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 14 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ታህሳስ 14 ቀን 1482 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አክታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
የኢትዮጵያ ፖለቲካ ችግሮችን በሽምግልና በምክክር በድርድር በጭውውት በምልጃ በድልላና ከነዚህ ጋር ተመሳሳይነት ባላቸው ተጨፈኑና ተሞኙ የደደቦች ፖለቲካ አፍስ አደንግዝ ውጤቱ በህዝብ ደም መነከር መሆኑ ይታወቃል። በአገራችን የፖለቲካ የሽምግልና ታሪክ በኢትዮጵያ ተማሪዎች ንቅናቄ ታስረው የነበሩ ተማሪዎች እንዲፈቱ አቡነ ባስልዮስ አጼ ኃይለ ሥላሴን ተማጽነው ተማሪዎቹን ያስተከከቁበት ሁኔታ ተጠቃሽ መሆኑን የሀገራችንን የፖለቲካ ታሪክ በቅጡ የሚያውቁ ያስረዳሉ። ይህ ሁኔታ በወቅቱ በነበሩት በሬዲዮና ጋዜጦች ሲሰራጭ ታስረው የነበሩት ተማሪዎች ይቅርታ ጠይቀው እንደተፈቱ መቅረቡን የሚያነሱት እነዚሁ የፖለቲካ አዋቂዎች ያሰጡ ዜና ተማሪዎቹን ለተጠናከረ የተማሪዎች አመጽ አነሳሳ እንጂ የታለመለትን የተማሪዎች ንቅናቄ መሪዎችን አንገት ማስደፋት እንዳልተቻለው ያስታውሳሉ። በመሰረቱ የፖለቲካ ጥያቄዎች ሊፈቱ የሚችሉት በሰላማዊ መንገድ ከሆነ በቅን ልቦና ካላንዳች ጣልቃ ገብነት በሚካሄድ ውይይት መሆኑ ይታወቃል። የፖለቲካ ጥያቄዎችን በወታደራዊ ኃይል የመምታት ዘመቻዎች በተለያዩ ሀገሮች በታሪክ እንደታየው መመኪያ የሚባለው የወታደራዊ ኃይል ከተሟላ የመዋጊያ መሳሪያዎች አቅሙ ጋር ተንኮታኩቶ አመት ሲሆን መሆኑን በርካቶች ያስረዳሉ። ሁለት በኢትዮጵያ ህዝብ ደም የተነከሩና የሰከሩ ወያኔና ብልጽግና የተባሉ ፋሽስታዊ ቡድኖች ተደራደሩ የተባለው የሚስጥር ቋጠሮ ሲፈታ ኢትዮጵያን ለማጥፋት አማራን ለማዳከምና በየፊናቸው ለመዝረፍ የሚያመቻቸው ዘዴዎችንና መንገዶችን መቀየስ ላይ ነበር የሚለው በስፋት እየተነገረ ነው። ከነገሩ ሁሉ በቅድሚያ የፖለቲካ ጥያቄዎች የህዝብ ብሶት የወለዳቸው ናቸውና ከቶንም በሽምግልና ሊፈቱ አይችሉም የሚለውን የፖለቲካ አዋቂዎች ያስረዳሉ። የፖለቲካ ችግሮች እንደ ቤተሰብ፣ ባልንጀራ ወዘተ ግጭት ተደርገው ሲወሰዱ ዝቅት አድርገው ሲታዩና ስልጣን ላይ ያለው ቡድን ለይስሙላ ሲያደርገውና ህዝብን ትግል ለመከፋፈልና ለማዳከም በሚል በሽምግልና ስም ሲጃጃል ማየት የተለመደ ነው። ሽምግልና ከስያሜው ስንነሳ የሚሰየሙት የእድሜ ባለጸጎች በእድሜያቸው በርካታ ውጣ ውረዶችን ያዩ ሲናገሩ የሚደመጡ ሀሳቦችን ሊያመነጩ የሚችሉ መሆን እንዳለባቸው ሲወርድ ሲዋረድ ከመጣው የሽምግልና ታሪክና ትውፊት መገንዘብ ይቻላል። የሽምግልና ዋነኛው መስፈርት የእድሜ ባለጸግነት ሲሆን በሀብትና በስመጥርነት እንደ ኃይሌ ገብረስላሴ የመሰሉትን በሽምግልና መሰየም በህዝብ ላይ መቀለድ መሆኑ ሊታወቅ እንደሚገባው ብዙዎች ይናገራሉ። ባሳለፍነው ሳምንት ለፋሽስቱ የኦሮሞ ፋሽስታዊ አገዛዝ የውስጥ እግር እሳት የሆኑት የፋኖ አርበኞች ተጨፈኑና ተሞኙልኝ ብሎ በሽምግልና ስም የላካቸው የራሱን ካድሬዎች ጥምጥም አስጠምጥሞ መሆኑ ተጋልጧል። ከመጠምጠም መማር ይቅደም፣ ከመጠምጠም እግዚአብሔርን መፍራት ይቅደም የሚለው ከሰሞኑ በስፋት ይስተጋባል። አብያተ ክርስቲያናትን እያፈረሰና እያጋየ የአማራ ህፃናትን ሴቶችን በአሰቃቂ ሁኔታ እየገደለ በአጠቃላይ የአማራ ህዝብን ለማጥፋት ያለ የሌለውን ጦር አዝምቶ እየጨፈጨፈ አዝመራን እያወደመና የእህል ክምር እያቃጠለ ሴቶች እየደፈረ ካህናትን እየገደለ የሚገኝ ፋሽስታዊ ቡድን ጋር የሚደረግ መሸማገል የአማራ ህዝብን ከጀርባው መውጋት እንደሆነ በምሬት በርካቶች ያስረዳሉ። የአማራ ህዝብ የፖለቲካ ችግር በሽምግልና በድርድር በምክክር በሽንገላ የሚፈታ አይደለምና የፋኖች አርበኝነት ተጋድሎ እየተጠናከረ ሊቀጥል የግድ ነው ተብሏል። በመጨረሻም መነሻው አማራ ላይ የተቃጣውን የዘር ማጥፋት ፍጅት ለመፋለም ዱርቤቴ ብሎ እየተፋለመ የሚገኘው የፋኖ አርበኞች ተጋድሎ መዳረሻው የኢትዮጵያ አንድነትና ሉዓላዊነትን ለማስከበር ነውና ሁሉም አገር ወዳድ ፍትህን እየተነፈገ ሁሉ ሊደግፈውና ከፋኖ ጎን ሊቆም እንደሚገባው ተነግሯል። ፋኖ የአማራን ህዝብ በተለይ የኢትዮጵያን ህዝብ በአጠቃላይ በመካድ በድርድርና በሽምግልና ስም ከፋሽስቶች ጋር እንደማይሞዳሞት ሊታወቅ እንደሚገባው ከተለያዩ አቅጣጫዎች በአስተማማኝ የሶሻል ሚዲያዎች ከተገለጹት መገንዘብ ተችሏል።
ኮሎኔሉና ጭፍሮቹ ዘረኝነትና ግድያ ታሳስ ሊያበቃ ሲል ልምዱ ተማሪ ሰማዕትን መዘከር ነበር። ዘንድሮ ግን ከቅርብ ዓመታት ወዲህ ምንኛ የሚፈሰው የንጹሃን ደም ከመ የክረምት ጎርፍም በመሆኑ አንዱን ፍጅት ጠቅሰን ሳንጨርስ ሌላው እየተተካ ማይካድራ አጣዬ ብለው እየተፈራረቁብን አፋር ቆባለቀ ስንል የግፍ ዝርዝር ስናቀርብ ተጠምደናለን። በዚህ አሰቃቂ ሂደትም ቀጥ ብሎ ደርቆ ሳይለወጥ ሳይቀየር ያለው የጭፍሮቹ ኢህዴን በአዴኖች ክህደትና ባንዳነት ነው። ዛሬም አማራውን ከጎን ሆኖ በማድማት በመከፋፈል በማጥቃት ግንባር ቀደም ሚናውን የያዙት እነሱ ናቸው። የነታምራት ዝርያዎች አገኘው ተባሉ፣ ደመቀ ተባሉ፣ ደበዘዙ፣ ሁሉም ሆዲቅ ደም ብለው ህዝብን እያፈጁ ናቸው። ለወያኔም ለኮሎኔሉም አድረውና ህዝብን አገርን ክደው ይህን መገንዘብ ቀዳሚነት ሊሰጠው እንደሚገባ ግልጽ ነው። አገርን ለማጥፋት ጠላቶች ሲጥሩ ሁሉም የሚሳካላቸው የአገር ውስጥ ጠላቶች አምስተኛ ረድፍ ሆነው ሲተባበሯቸው ነው። የስፔን አርመኔ ፍራንኮ ሪፐብሊክ ያሉትን በአራት አቅጣጫ ተብቢያለሁ አራት ረድፍ አስተማርቻለሁ ያለ ጊዜ እምነታችንን ግን የጣልነው ውስጣቸው ባለው አምስተኛ ረድፍ ነው ብሎም ነበር። አምስተኛ ረድፍ ከሃዲ ባንዳ ከህዝብ ጎራ ሆኖ ህዝብን አጥቂ አስጠቂ ማለት ነው። በታሪካችን ስናይ ከሃዲ ባንዳዎች በወሳኝ ጊዜ እየፈሉ ኢትዮጵያን ጎርተዋል። ስመጥራማቴኖች እንደተባለው ሁሉ ባንዳዎቹም ነበሩ። እነ አስረሱን ኃይለስላሴ ጉግሳን ማን ይረሳል? አርበኞችን እያደኑ ከጣሊያን ፋሽስት ማሪያ ቴሬዛ የተቀበሉትንስ? ክህደት ጸያፍ ነው፣ ግን የእናት ሆድ ሽንጉርጉር ነው። አርበኞችን የወለደ የኢትዮጵያ ማህፀን ከሃዲ ቅጥረኞችንም ህልውና ሰጥቷል። የደርግ የቀይ ሽብር ወንጀልን ያጀቡት ብዙ ነበሩ። ዛሬም ያንዳንዶቹ ሰልፍ ከጸረ ኢትዮጵያ ኃይሎች ጋር ነው። ገረሱ ዱኪ፣ አብዲሳ አጋ፣ አያና ባልነው አፋችን፣ ሽመልስ አብዲሳን፣ ጋቢሳ አራርሳን፣ አዳነች ሀጫሉ ማለት ተገደን አለን። ኮሎኔሉ አማራን ለማጥፋት በይፋ እየጣረ የለም የአማራም የኢትዮጵያም ወዳጅ ነው ብለው ሊሞግቱን የተሸገሸሩ አማሮች፣ አዴፓዎች፣ በአዴኖች ባጭሩ ጸያፍ ከሃዲዎች አሁንም አሉ። በተለይ የቀድሞ ምሁሮችን ታሪክ የሚያቆሽሹ የታህሳስ 28ን ሰማዕት ሊያስረሱ የተነሱ የለየላቸው ይሁዳዎች አሁንም አሉ። አማራ ሆነው የአማራን መፈጀትና ፈጂውን የሚደግፉ ከዚህ የበለጠ ሰቆቃና ምጸት የትና መቼ ይገኛል? ያለውን ሁኔታ ሳናደናገር ከተረዳ ነው አንደኛ ደረጃ ጣላትና ወዳጅን ለይተን መገኘት ከቻል ግዳጃችን ምን መሆን እንዳለበት መደናገር አይመጣብንም፣ ለውሽንብር ሰለባ አንሆንም። በቅድሚያ ትጥቅ ሊያስፈቱን ሰላም ሰላማዊ ትግል የሚሉትን እስከ ጥርሳቸው ታጥቀው እየፈጁና እያረዱን ሰላማዊ ተቃውሞ ብቻ የሚሉንን ወግዱ ብለን ሁለገቡን ትግል ማፋፋም አለብን። ወያኔ 27 ዓመት የጨፈረብንና አሁንም ሊቀጥልብን ከጅሉ ያለው ተፋፍሎን ነበርና መከፋፈልን ማስወገድ ይኖርብናል። ልፈፋቸው ከኛ ልባቸው ግን ከነሱ የሆኑ መሰሪዎችን ማራቅ ማክሸፍም ይገባናል። ጎራችንን ለአምስተኛ ረድፍ ክፍት አድርገን ለአፍራሽ ቧልታቸው ሞኝ አጃቢ ሆነን ከተገኘን የምንጋብዘው ጥፋት በራሳችን ላይ ነውና መከፋፈልን ማስወገድ፣ የፋኖ ደጋፊ መስለው ፋኖን አጥቂ ጉዶችን ማስወገድ፣ ተላላነትን ስደት መስደድ፣ ክህደቶችን ከሃዲዎችን መጠየፍ ይኖርብናል። ይህን በሰማዕታት ተመክሮ ያገኘውን ዕውቀት ቸልንል አይገባም። በምንም አይነት ስሌት በሰው ልጅነት አንጻር ሚዛን እንኳ በጥቅሉ ኮሎኔሉንና ገዛዙን ልንደግፍ አንችልም። ኢሰብአዊነት ነው፣ ስህተት ወንጀል ነው፣ አይችሉት አያዝኑለት ጅልነትም ነው። ስለዚህም እንደ ወለጋ አይነት ቦታዎች ነዋሪዎች የሆኑና ለጥቃት የተጋለጡ ወገኖችን መታደግ፣ ማደራጀት፣ ማስታጠቅ ወሳኝ ነው። ትጥቅ ከተባለ በጣሊያን ወረራ ጊዜም ሆነ በደርግ ጥቃት ጊዜ ታጋዮች እንደ ዛሬው ዘመናዊ ትጥቅ አልነበራቸውም። ጓንዴ በሲሞኖቭ ክላሽን ራሱ በድራጉኖቭ አልሞ ተኳሽ ጠመንጃ ተራብሬን በግሬኖቮች ተተክተው ያለበትን ሁኔታ እያየን ነው። ራሱን መንግስት ነኝ ላለው የሀገር ጠላት ቡድን የሚያዋጡት ዜጎች ህሊና ገዝተውና አይናቸውን ከፍተው የህዝብን ኃይል ለማፈርጠም ቢረዱ የተሻለ ሆኖ ይገኛል። ለመሆኑ ሰላማዊ ትግል ብቻ ሲሉን የከረሙት ሐሳዊ መሲሆች ዛሬ ድራሻቸው የት ገባ? የት ተወሸቁ? ድምጻቸውስ ምነው አልሰማ አለ? ሙሴ ያሉት ሙሶሎኒ ሲባል በድርጊቱ ምነው ቃላቸው በለሆሳስም አልተደመጠ? ውሸትና ስንቅ እያደር ይቀላል ነውና ጠቅላይ ሚኒስትሬን አገኘሁ ያሉት ማፈሪያዎች ሁሉ ሚዛናቸው ከገለባ አንሶ በባፈርኩ አይመልሰኝ ቅሌት በገለማ ጉዟቸው ቀጥለዋል። ለህዝብ ማን ሰው አገር ወለጋ ሂዱ አላችሁ ይበላችሁ የሚሉን ጭራቆችም ተወልደውብናል። ከባለቤቱ እጀዋል እንቁላል አይሰበርም እንዲሉ አገር በጠባቂዋ እጅ ከሆነች ምንም ጉዳት አይደርስባትም። ሶስቴ ሊያበሉን ቃል ገብተው የነበሩት የቁንጫ መላላጫዎች የኑሮ ውድነትን ሲፈጀን ደሞዝን ጭማሪ መጠየቅ ወንጀል ነው እያሉን ደፍረው በረሃብም ጭምር እየፈጁን ነው። ንብረታችንን ዘርፈውና ቅርሳችንን ታሪካችንን አርክሰዋል። በዋና ከተማችን ጮማ የሚቆርጡትና ሻምፓኝ የሚራጩት እነሱ የደላቸው ሰው በላ ጥቂቶቹ እንጂ ሰፊው ሕዝብ አይደለም። ሕፃን ገዳይ ጨካኞች ናቸው። ፍጹም አረመኔ ጠባብ ብሔረተኞች። በሁለገብ ትግል እናወድማቸው እንጂ ሌላ ምንም ግዳጅ ሊኖረን አይችልም። የሕዝብ አንድነት ይጠንክር። ገፋፋዎችና ዘረኞች በትግላችን ይውደሙ። በሕዝብ ጎራ ያለውን አምስተኛ ረድፍ አጋልጠን እናውድመው።
ላይችል አይሰጠውም ሆኖ ነው መሰል ይህን ሁሉ የታሪክ ክለሳና ውሸት መቻሉ በርግጥም ከባድ ነው። በተለይ ኢህአፓ ላይ የተነዛው ሐሰት ያ ትውልድ ላይ የተረጨው ውሸት ቀላል አይደለም። ጠራዝነት ጠቁ ሁሉ ቁንጽል ግንዛቤና በራሪ ዜናን አዝሎ ዘምቶብናል። ትግላችንንም ቀምቶ የራሱ ሲያደርግ አንደበት አልባ ይሆን ይመስል በዝምታ ታዝበናል። በለስቀናን ተረኛነን ያለ ሁሉ ባገርና ህዝብ ላይ ሐሰትን አዝለው ሲደምጡም እያየን ነው። የህዝብን ትግል የሹሞቹና የቄሮዎች እያደረጉት ነው። ሐሰቱን አዝፈው ማፈሪያ የመድረክ መዥገሮች እየነዙት ያለው መርዝና ንክሻ ለከት የለሽ ሆኗል። ያምቡላ አባወራዎችና ቡካን ባለምንጫዎች በኢትዮጵያ ላይ በባንዳና አንጃ ግራንጃ ታጅበው የሚፏልሉበት ጊዜ የመጣም መስሏል። የጀግና ያለህ የደም መላሽ ያለህ አዎ የኢህአፓ ያለህ የሚያሰኝ ጊዜ ላይ ነን። አውጣን ሳይሆንም መፍትሄው በሩድ የሚያጠስ ትግል ብቻ ነው። ጦረኛ ይሉናል፣ ይዟችሁ ይሄድም ብለውናል። ምኞታቸው የሚጠሉት ህዝብ እንዲተን ነው። በዘር ማጽዳት ዘመቻ የጠፋ ህዝብ የለም። ቱርክ አርመኖች ላይ የፈጸመውን ፍጅት ታሪክ ዛሬም ማስታወሶ እያወገዘው ነው። በለስ ቀንቶናል፣ ተራችን ደርሷል በሚል በ18ኛው ምዕት ዓመት እንኳ የሚወገዝ ፍጅትና አረመኔነት ማሳየት ሹሙንም የኦነግ መሪዎችንምና ባለምንጫ ውርጋጦችን ውጉስ ከማሪዎስ ሰይጣን አስብሏቸዋል። በትራቸው የቂል ብቻ ሳይሆን የዘረኛ አረመኔዎች ጭራቅነት ነው። ባለፉት ሶስት ወራት መታዘብ የተገደድነው ሰው በላነት ያፈቅደው አጥቀኛ መልኩም ለመሆኑ ጥርጥር የለውም። የዶሮ አይን በላተኞች መተውብናል። ከፊታችንም የተደቀነው ሌላ አይደለም። ምርጫ የሚሉት ከሆነላቸው እንደ ህዝብ ሊፈጁን እንደ አገር ሊያፈርሱን ነው ያቀዱት። በዚህ ላይ ምንም ጥርጣሬ ሊኖር አይገባም። በመጀመሪያውም ይህ ሀቅ ስላጋለጥንባቸው በጠላትነት ፈርጀው እየዘመቱብን ነው። አሜሪካ በአገራችን የጦር ሰፈር መስርታ አገዛዙን አንበርክካ በመግዛት ሉዓላዊነታችንን ስለደፈረችና ስላታገልናት በአፍሪካ የነበራትን ዘረኛና አፓርታይድ ደጋፊ ፖለቲካ አፈሪ ብላ ስላልነባት ወዘተ አቂማብን እስከ ዛሬ ውድቀታችንን ፈላጊ ሆና ትገኛለች። በሹሞቹ ሂደት ላይም ተገኝተን ሂደት እንዳንቀማ አታስጠጓቸው እዝን የሰጡት እነሱ ናቸው። ባጮም ለታቦት ይቆረጣል እንዲሉ ድርጅቱን ተከዳና ባንጃነት ከተሰማ 10 ዓመታት ያለፈውን ዝቃጭ ቡድን በወያኔ መካሪነት በያባሰም ሰይመው ይኸው እስካሁን ሲያንደፋድፉት እያየን ነው። ከንቱ ልፋት ከጽንፈኞቹ ውጭ ከሽሙ ጫማ ስር ወድቀው የተገኙ ሁሉ ያገኙት ምንም ትርፍ የለም። ራሱን ኢዜማ በሚል ስያሜ ብቅ ሊል የሞከረውን ቡድን የህዝብን ጥላቻ እንጂ ድጋፍ አላገኘም። ዋና መሪዎቹ አማራ የለም ባይ ተራ የፖለቲካ ነጋዴዎች ደላሎች መሆናቸውን አስመስክረዋል። ጀርባቸው ሲመረመርም ብዙውን ጊዜ የደርግም የወያኔም መንቀራዎችና አልፎም የወንጀል ተባባሪዎች መሆናቸውን እናውቃለን። በጥቅሉ አየለጫሚ ሰዎች ምናምን ክህደቶችና ወዳደሮች ቢባሉ አግባብ አለው። ሹሞቹ ሁሉንም ተጠቅመውባቸው እንደ ትቢያ እየወረወሩ እንደሚጥሏቸውም ምንም ጥርጥር የለውም። አንዱማ ታስሮ ሳለ እንዲፈታ የጮክንለት ህዝብና ድርጅት ከርቶ ወያኔ በሰጠው ድል ጸረ አማራ ጸረ ድርጅት ክታቡን ለዘረኞች መታያ አቅርቧል። ተስካሻዎቹና ገርባዎቹ ሲከዱ እዳ ቀለለ መባሉ ተገቢ ነው። ጅብሲያሪች አህያ ይልተዋል ሆነና እንጂ ጀግናው የኢትዮጵያ ህዝብ በውርጋት ዘረኞች ሊናቅ የሚገባው አልነበረም። ያውም በፈረንጅና አረብ ቅጥረኛ ኢትዮጵያ የጀግኖች አገር የሻቢያና የአረብ ጫማላሽ መሪም ከቶ ሊኖራት ባልታሰበ ነበር። ታግሎ ታግሎ ህዝብ አላማውን ቸል ብሎ ትግሉን ማስበላቱ ግልጽ ነው። ወያኔ ቅጥረኞቹን አስሮ ማንዴላ እንዳሰኘ ሁሉ ዛሬን በልዩ ልዩ ስልት ቅጥረኞቹን አገር ወዳድ ሊያስመስል እየጣረ ነው። የህዝብ ተቆርቋሪ ያስመስለው ከሃዲ ባንዳዎችንም እያሰለፉልን ነው። ሁሌም መታደር አይገባንም። ብዙ ክህደቶችን ገርባዎችን ገቢሳ ጫሚሶችን አይተናል። ህዝብ ብልህ ሆኖ ማንነታቸውን አውቆ በመራቅ ፈንታ ቡከኑን መሪ ካሳ ቴዎድሮስ አስመሳዩን አርበኛ እያለ ካወደሰና ራሱን ካታለለ የሚከፍለው ዋጋ አገርን ማጣት ይሆናል። ትግላችንን አቁመን ለአስመሳዩ አገር ወዳድ ዘረኛ በርከክ ባንል ኖሮ ዛሬ በገባንበት ማጥ ባልተገኘን ነበር። አሁንም ለትግል ሁሌም ጊዜ ያለ ነውና ይህንኑ ነፍሰ ገዳይ ጸረ ህዝብ አገዛዝ መንግስት ብሎ ልመና ሳይሆን ጠላት ጸረ ኢትዮጵያ ብሎ መፋለም ግዳጃችን መሆን አለበት። ይህን አሉ ብለው ቢያወግዙን እሰየው፣ ስራችንን እየሰራን ነው። ለከርስ አላደርንም፣ አገራችንን አሳልፈን አልሰጠንም፣ ህዝብን አላደናገርንም ብለን የምንኮራንን። ሞታችንንም ቢመኙ አንገረምም። የአርበኝነትና ጀግንነት ልምድና ታሪክ በደማችን ያለ ስለሆነ አንዱ ቢሰዋ መቶ ይመጣ ነው። ታሪክ ይህ ነው። ለወያኔ 100,000 ሰላይ፣ ለመንግስቱ ግማሽ ሚሊዮን ጦር፣ በዓለም ደረጃ ደግሞ ለኢራኑ ሻህም ሆነ ለግብፁ ሙባረክ ያ ሁሉ ኃይልና ድንፋታ የትም አላደረሳቸውም። ኃይል የህዝብና የህዝብ ብቻ ነው። ዋናው ቁም ነገር ህብረት አንድነት መስርቶ ሊታገል መቻሉ ነውና አቀኛ ታጋዮችን ማቀፍ መደገፍና ከጎናቸው መሰለፍ አለበት። ሰብናቸውን ለጭብጥ ምስር ወይም ለአስር ማሪያ ቴሬዛ ፍራንክ ከሸጡ በኋላ ካፈርኩ አይመልሰኝ ሆኖባቸው ዛሬም ሹሙ እኮ ቅን ነው አገር ወዳድ ነው ግን ጽንፈኞች አዋከቡት ሊሉን ደፋ ቀና የሚሉት ከርሳሞችን የሚያዳምጥ ጆሮ የለንም። ሹሞቹ ራሳቸው ናቸው ጽንፈኛ። ሞኝ ወፍራም ራሱን አያውቅም ሆኖባቸው እንጂ ይህን ሁሉ ማድመጥ ባላስገደዱን ነበር። ምን ቢወዱ ባዕድን አይረዱ የተባለው ዛሬ ተረስቶ ብዙዎች የኢትዮጵያ ጠላት የሆኑትን ባዕዳን ሁሉ ሲያገለግሉም ሲረዱም እያየናቸው ነን። ወገናቸው ሲታረድ ሲጨፈጨፍ እያዩ አላየንም ባዮች ሆነዋል። ከዚህ በላይ ክህደትና ጥያት ከየት ይመጣ ነው? ይህን ሁሉ ብንልም አሁንም ቢሆን ኢትዮጵያዊነት ኃያል ሆኖ 27 ዓመታት ወያኔን እንደተጋተረው ሁሉ ዛሬም ህዝብ በብሔር በሃይማኖት አንጣላም ብሎ እንዳስቸገራቸው ግልጽ ነው። ዝዋኑ የቅማንት ህዝብ ለምሳሌ በኢትዮጵያዊነቱ ጸንቶ ያለ ነው። ለወያኔ ጭድ አልሆነም። ብዙሃኑ ሙስሊም አሁንም ከክርስቲያን ወገኑ ጎን ነው እንጂ እንገደል ብሎ አልተነሳም። ስንፈኞቹ ኢምንት ናቸው። አዛዣቸውና ደጋፊያቸው ከነ ጓደኞቹ ለስልጣን በቅቶ ችግር ቢፈጥርም ሰፊ የኦሮሞ ህዝብ ዛሬም ጨዋ ኢትዮጵያዊ ነው። የሚደርስበትን በደል ከወገኖቹ ጋር እየተጋራ 27 ዓመት በነወያኔ ኦህዴድ ሲጠበስ የከረመ ህዝብ ነው። ይህን መሰረታዊ ሀቅ ዘንግተን ለመሰሪ ዘረኞች ጆሮ የምንሰጥ መሆን የለብንም። በህዝብ ደምና ላብ ተምረው የደነቆሩት አይወክሉትም። የሻቢያ ተጠረኞች አንደበትም አይሆኑትም። ራሱን የቻለና በኢትዮጵያዊነቱ የሚኮራን ህዝብ የሻቢያና የአረብ እጅ ሳሚ ቅልስልስ ሆነ መንጋ የሚወክለው አይደለም። መነሻችን እምነታችን ይህ ነውና የህዝብ ጠላት ዘረኞች ቢጠሉን መቼም አይገርመንም። ገጣሚው ኃይሉ ገብረ ዮሐንስ ገሞራው ከ30 ዓመት በፊት የችግር ገባ ባለው የጽሑፍ ውልዱ እንዳሰፈረው ለውጥ አለ ይሉናል ሰማን እንጂ አላየን፣ ባላገርኛ እንጂ እንዳለነው አለን ነውና ሁኔታው የምትሃት ለውጥ እንኳን እንጀራ እንጎቻም አልሆነም። ገና መታገል አለብን። ዘመነኞቹ ደግሞ ለከት ይሉኝታ አልባ ጭራቆች በመሆናቸው ምክራችን ጅብ ሳይበላ በልተኸው ተቀደስ ነው። በወርሃ ማዕዶት የበቀለን ጉዳይ ተብሎ የለ። ተባብረን ወያኔ ኢህአዴግን እንደምስስ። ኢትዮጵያዊነት አቸናፊ ነው። የአባና ኢትዮጵያን መነጠል ዘበት ነው።
ሽግግር ሲሉ ሽግግር ስንል አሁንም በዚህ ርዕስ ላይ ለዓመታት ማብራሪያ ስንሰጥ ቆይተናል። በሂደት ግልጽ የሆነ ጉዳይ ካለ ጠባ በብሔረተኞች በተጨባጭ ሲታዩ ድድብናቸው ዳጀን ተራራን በልጦ እየተገኘ እነሱ ግን የብልጥ ብልጥ የሆኑ መስሏቸው ነገር ዓለሙን ሲያምቦጫርቁ ማየት ልምዳችን ሆኗል። የወያኔ ላይ በቃ የኮሎኔሉ አገዛዝ የባሰበት ሆኖም ይገኛል። ፈረንጆቹ ሲተርቱ ማሸነፍ ካልቻል ተደባለቃቸውና ከውስጥ አሸንፋቸው ይላሉ። በተራ አነጋገር ሰርጎ ገብ ሆነህ መፈክሩን ቀምተህ እንቡጥ አሳጣው ትርጉም የለሽ አድርገው እርቃኑን አስቀረውና ከስያሜው ውጭ ባዶ ቀፎ አድርገው ነው። ዴሞክራሲ ቃል ብቻ ሆኖ የቀረባቸውንና ጭቆና የሰፈነባቸውን አገሮች አገዛዞች መጥቀስ እንችላለን። ኮሎኔሉ ገና ጀማሪ በነበረበት ጊዜ ስለ ሽግግር ያለው ዕውቀት ግልብ በመሆኑ ለሽግግር ጉባኤ የመጡት ሁሉ የግድ ሁሉም የስልጣን ቦታ መያዝ ያለባቸው መስሎት ሚኒስትሮች ይበዙብናል አይነት ዝብርቅን አሰምቶ ነበር። ኋላም እብሪቱ የበላይ ስለሆነበት ሂደቱ አያስፈልግም እኔው አሻጋሪ ሆናለሁ ብሎ ራሱ ህዝብ ነኝ ብሎ ተሰየመብን። አቀኛ ሽግግርን ተቃርኖ አምባገነን አገዛዝን አስፍኖ ይሄው እስከዛሬ ይህንኑ ጭቆና ሊያደልብብን ደፋ ቀና እያለ ነው። ከድጡ ወደ ማጡ ወደ ባሰ ቀውስና ጦርነት ረሃብና ግድያ ወስዶ ዘፈቀን እንጂ የህዝብ ፍጅት አገር አደረገ ኢትዮጵያን እንጂ ክፍፍልን በየፈርጁ አሰፈነብን እንጂ ምንም የፈየደው ነገር የለም። ለወያኔም ለሻቢያም ጠቅሟል። ለአሜሪካም ለአረብ አድሃሪዎችም ሎሌ እንደሆነ ነው። ሸልመውታል ኳኩለውታል፣ ግን አሁንም የለየለት አስቀያሚ ሆኖ ይገኛል። ፉንጋ ቢባል ማድነቅ ይሆንበታል። የሽግግርን ሂደትና የሙት ከተማ አድማን ጽንሰ ሐሳብ በቅድሚያ ወደ መድረክ ያመጣው ኢህአፓ ነው። አገራችንን ያመሰውን ቅራኔ አገር ወዳድ ኃይሎች ተሰብስበው በውይይትና ሰላም መፍትሄ ያገኙለት በማለት ደርግ የጭቆና ስርዓቱን ማስፈን ስለፈለገ በመይሶን አማካሪነት ወታደራዊ ጊዜያዊ አስተዳደርን መሰየም ፈልጎ 17 ዓመት ሰፈረብን። ህዝብም በሙት ከተማ አድማ ስልት እንዲታገለውና ጉዳትን እንዲቀንስ ብንልም የባዕድ ቅጥረኞች ዛሬም ለኮሎኔሉ ያደሩ ከባዕድ ተመሳጥረው አድማውን ሻጠሩ፣ አከሸፉ፣ ላስከፊ ጭቆናም ለዓመታት አጋለጡን። ወያኔ በአሜሪካ ድጋፍ የህዝብን ትግል ማጅራት መጥቶና ሻጥሮ ለስልጣን ሲበቃም የሽግግር ሂደት ማለት ጸረ ለውጥነት ነው ብሎ
አገዛዙን በሐሰት ፍርጫ ያጀበ እየፈጀን ከፋፍሎ ያጠቃንም 27 ዓመት አይጨፍሩ የባለጌ ጭፈራ ጨፈረብን። ይህም ከይስ ያገዛዝ በህዝብ ትግል ሊወገድ ሲል አሜሪካና ደሃሪ አረብ አገሮችና ሻዓቢያም ተመሳጥረው ትግሉን አፍነው ባቋራጭ ቡችላችን ነው ያሉትን ኮሎኔል ከነጭፍሮቹ ፈይመውብን ይኸው በጣም አስከፊ ለሆነ አገዛዝ ሰለባ አድርገውናል። ይህም ግን የሚሰራ የሚያዘልቅ ሆኖ ስላልተገኘ ተቀልብሰው ባሁኑ ጊዜ ደግሞ የሽግግር ጫጫታን ማሰማት ተያይዘውታል። ነገር ግን ሽግግር ሲሉና እኛ ሽግግር ስንል ህዝብ የሚፈልገው ሽግግር በጣም የተለያየና የተቃረኑ ናቸው። የሽግግር ሂደት ስንል ኢትዮጵያን ሰርዞና አፍርሶ ወይም ለመበታተንና አዲስ አበባን ፊንፊኔ ለማለት ሸገር በተባለ ኦሮሞ ብቻ አዲስ ክልል መክፈት ሳይሆን በኢትዮጵያ አንድነትና በዲሞክራሲ የሚያምኑ ኃይሎች ተሰባስበው መፍትሄ የሚያመጡበትን ሂደት ማለታችን ነው። የሽግግሩ ድሜ በተሰብሳቢዎቹ የሚወሰን እንጂ ስልጣን በቀማው ቡድን በዘፈቀደ የሚወሰንም አይደለም። ሂደቱን ጀምሮ ለመወሰን ሆነ ለመጨረስ ፖለቲካዊ ንቃት ብስለትን ይጠይቃል እንጂ በጫጩት አንጎሎች ሊከናወን ሊደረግ የሚችል አይደለም። የርዕዮት አባታቸው ፋሽስቱ ጣሊያን ቴስታ ዲ ጋሊና ይላቸዋል። በመላ ኢትዮጵያም ሆነ በትግራይ በወያኔ ስር ሊያቆሙ የተነሱት የሽግግር ውሳኔ ከሀቀኛ የሽግግር መንግስት ምስረታ ጋር ምንም ግንኙነት ያለው አይደለምና ከህዝብ ድጋፍ የሚያገኝ ሊሆን አይችልም። በወያኔም በኦህዴድም ስር ወደ ዴሞክራሲ የሚወስድ ሽግግር እውን ሊሆን አይችልም። ሽግግርን አስመልክቶ በፍኖተ ዴሞክራሲ ሬዲዮ የተለያዩ ጽሑፎችን ሀተታዎችን አቅርበናል። ለማስታወስ ያህል የሚከተለውን እናሰማለን።
የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም። ሁሌም ሰው ጠፋ እንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዴሞክራሲ መሆኑም የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውን መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለእኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነፃ ሆነ በተባለው ኢቲቪ የኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነፃነት ልኩም በገሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶም አይፈልግም። አጤው ሲዩማ ማለቆት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና አመታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የፈጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። በእጀኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረዳት ተጀመር። አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጠሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርቷልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የጠበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅም ውጭ ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ተቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሲራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ሰብስቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአዴግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካኖች ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም አገርን ማጣት እንችላለንና ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚተነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ የሁለት ጣት የድል ምልክት ወዘተ መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር፣ ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረሲኦልና አርካብ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም፣ መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንዋደቅ የቆየነው ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስለስ አድርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረ ስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓ.ም የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለው ሁሉ ኢህአፓን ከጥቅም ውጭ ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነጻና ኩሩ አገራችንን ስለምንሻ ለቅኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነው። እናም አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም።
ዲያብሎስ ምን ቢጨምት ባህታዊ አይሆንም። ወቅት ካስፈለገ የሚታይደው የኮሎኔሉና አውሬጭ ፍሮቹ ጸረ ህዝብ ጸረ ተዋህዶ ጸያፍ ዘመቻ በአያሌው ትምህርታዊ ሆኖ ይገኛል። ያደረግን ያለው ለረጅም ጊዜ ስናስብበት የቆየነውን ነው ሲል አንዳቸው እንደተናገረው ድርጊታቸው ስህተት ወይም አዳልጧቸው ሳይሆን ይሁንን ብለው እየፈጸሙት ያለ ነው። ከቡራዩ ግድያ እስከ ሻሸመኔ ኦርቶዶክሶችን መፍጀትና የሸገር ምስረት አቧልት ድረስ ታስቦበት ተወስኖ የተደረገ ነው። ይህ ወንጀል ደግሞ አላዛዣቸው ኮሎኔል ፈቃድ ከቶም በተግባር የዋለ አይደለም። ለነገሩ ኦርቶዶክስ ሃይማኖት ላይ ራሱን መቆጣጠር አቅቶት ጸያፍ ዘለፋን ሲያሰማ ራሱን አጋልጧል። ማይሙ ሽመልስም ጳጳሳት ላይ የደነፋውን ዛቻው ማንነታቸውን ግልጽ አድርጎ አሳይቷል። ከእንግዲህ ጃንሆይ ምን አጠፉ? ሚኒስትሮቹ እንጂ ኮሎኔሉ እኮ አይደለም ጽንፈኛ ተከታዮቹ እንጂ የሚለው መሸፋፈኛ ተቀዶ ተበጣጥሶ ከትቢያ የተጣለ ሆኗል። የወያኔን ቡትቶ ባንዲራ ማውለብለቡ እንዲሁ ቢያከት ምንኛ ደስ ባለ። ራሳቸው ላይ ያመጡት ቀውስ ግልጽ ያደረገው ያረጋገጠው አንድ አብይ ጉዳይ ይህ ከላይ የጠቀስነው ግልጽ የሆነው የኮሎኔሉ ጉዳይ ነው። ጥበቱ ቅጣቷል። ራሱን የሚያመው ራስ ወዳድነትና ፍቅር እርካታን አላመጣለትም። ታላቅ ልብ አልቢልም ርካሽና ዋጋቢስ የሚለው በመብዛቱ ናላው ዞሮበታል። ከኔ በላይ ሁሉን አዋቂ ለአሳር ያለው ክብርን ሳይሆን መሳቂ አድርጎታል። ይህን በተረዳ ቁጥር ይበልጥ ራሱን ይስታል። እሱና ጥቂት ተከታዮቹ ብቻ የህዝብን ስም እየተጠቀሙ የግል ጥቅማቸውን እንደሚያራምዱ ሁሉም ተገንዝቧል። ወደ ፍጹም አምባገነንነት መጨለል ያለውን ፍላጎት የራሱን ማጋሮች ሊዋጥላቸው አልቻለም። አሜሪካና ረቦቹ በላዩ ላይ ተኪ እየፈለጉበት እያሴሩበት ነው መባሉንም እየሰማ ጥላውን የሚፈራ ሰው ሆኖ እየመጣ ነው መባሉ ገላጭ ነው። ከ27 ዓመት በላይ ወያኔን ታማኝ ሆኖ ያገለገለ ኮሎኔል ከጠባብ ብሔረተኝነት ከጸረ ኢትዮጵያነት የተቆራኘ ለመሆኑ ያለፉት 4 ዓመታት በግልጽ ያሳዩ ከመሆናቸው ባሻገር የኮሎኔሉ አደናጋሪ ልፈፋ ተነቅቶበት አሁንም ግብሩንም እሱንም የሚጠላው ሰው ብዙዋኑ መሆኑ ተረጋግጧል። ኮሎኔሉ የተሰየመው ለሀገር ደህንነት ሳይሆን ለግል ስልጣኑና ለጸረ ኢትዮጵያነት መሆኑ ክርክርን ጋባዥ አልሆነም። ሲነሳም የችግሩንም ብርት ህገ መንግስት ተብዬ አትንኩ ማለቱ፣ የወያኔን የክልል የጎጥ ፖለቲካ መጠበቁ፣ ግደይን በጋቢሳ በስም ብቻ መመተካቱ፣ የተረኝነት ስግብግብነትን በማስፈን ወዘተ ከሱም ሆነ ካገዛዙ ለህዝባችን የሚበጅ አይገኝም ብለን ከጠዋቱ ያጋለጥነውና ያወገዝነው በመሆናችን አገራዊ ግዳጃችንን በመወጣታችን ለግል ጥቅም ተገዢ ሆነን ባለመገኘታችን እንኮራለን። እስቲኛም እንዲሁ የሚሉን ሀቅን መሰረት አድርገው ይብዙና እንያቸው። ሃይማኖት የግል ነው አገር የጋራ ነው በተባለው መሰረት መንግስትና ሃይማኖት የተለዩ መሆን አለባቸው ስንል የቆየነው ትክክል መሆኑን ድርጊታቸው ሳይወዱ አረጋግጧል። የቆጵሮስን የቄስ ፕሬዝዳንት፣ የአውሮፓን ክርስቲያን ዴሞክራት ፓርቲዎች፣ የቫቲካንን አፍቃሪ ሙሶሎኒ የፖለቲካ፣ የኢራንን የሃይማኖት አያቶላ አገዛዝ፣ የምዕራቡን ጸረ እስላም አቋም፣ የአይሲስና ጽንፈኞችን አቋምና ድርጊት ወዘተ አጥብቀን የተቃወምነው ከዚሁ ሃይማኖትና ፖለቲካን ይለይ ከሚለው አቋማችን ተነስተንም ነው። በየካቲት 66 የሃይማኖት እኩልነት እውን ይሁን አርሎ ወይ መለያየት ያብቃ በሚልም የተደረገውን ተቃውሞ መደገፋችንም ታሪክ ይዘክረዋል ይመሰክራል። ደርግ አቡነ ቴዎፍሎስን አንቆ ገድሎ በተዋህዶ ቤተ ክህነት ላይ ህገወጥ ጫናውን ጥሎ ነበር። ወያኔም እንዲሁ የራሱን ግፊትና ተጽዕኖ ማድረጉና ካድሬውን ሊቀጳጳስ ብሎ መሾሙ የታወቀ ነው። ኮሎኔሉም በዚያው ጸረ ኢትዮጵያ ቦይ የሚፈስነውና ቤተ ክህነትን ሲኖዶሱን በብሔሩ ከፋፍሎ የቄሮና ባለሜንጫውን የገደል ማሚቴ ዲያብሎስ አቡን ብሎ ሊሾምና ሲኖዶሱን በብሔር ሊከፋፍል ተነስቶ አገርን እያመሰ ነው። ከዚህ ድርጊታቸውና ሰይጣናዊ ስምሪታቸውም ነቅነቅ የሚሉ አይሆኑም። ያፈገፈጉ ቢመስሉም እንኳ ሳባርጎ ሊወነጨፉ እንጂ ሊቀየሩና ስህተታቸውን ሊያርሙ አይደለም። ኮሎኔሉ እየባሰበት ሲሄድ ጨርቁን ጥሎ እርቃኑን እየተወራጨ ነው። አላምንህም ካልተባለ በቀር ጸረ ተዋህዶ ጸረ ኢትዮጵያ ነኝ ብሎ በግልጽ እየተናገረ ነው። ከንቲባ ያላትም አዲሲቷ አቴጌ ሙስና መሆኗን በግልጽ በአጭር ጊዜ አሳይታለች። ሽመልስ ተብዬውማ የጠባብ ጠባብ ድፍንቅል መሃይም መሆኑን ደጋግሞ አሳይቷል። ሸኔ ሆነን ወዘተ ሁሉም ቅራቅንቦች በተበሱ እንጂ አልታደሱም። ጥርት ብሎ ያለ ልዩነትና ቅራኔ ነው። ባንድ በኩል ኢትዮጵያ አገር ባይ አገር ወዳድና ለውጥ ፈላጊ ኃይሎች፣ በዛኛው ወገን ደግሞ የጠባብ ብሔረተኛ መንጋና አገር አጥፊዎች። ኮሎኔሉ ከአገር አጥፊዎችና ዘረኞቹ ጎራ ነው። የኢትዮጵያ ጠላት ነው። ከህዝብ ሁሉ የተቃረነ እኩይ ነው። ይህን በአሁኑ ጊዜ አስረግጠን ክርክርን መጋፈጥ አልነበረብንም። በደም ግልጽ ሆኖ ይታያልና አልታደልንምና ዛሬም ተደናግረው አገርን የሚጎዱ አሉና ደግመን ደጋግመን ማስረዳቱ የግድ ሆኖብን አለ። በባድሜም ከዚያም በፊትም በወሳኝ ወቅቶች የወሰድናቸው ትክክለኛ አቋሞች ትምህርታዊ ሊሆኑ በቻሉ ነበር። በታሪክ አጋጣሚዎች ሁሉ ሸብረቅ ደከም የሚሉ አልጠፉምና ግዳጃችን የሚያራራ ሆነ። አገዛዙ ዛሬ ኢትዮጵያን ከፋፍሎና ፈራርሶ ሊያጠፋ ሲሮ እንደተነሳ በጣም ግልጽ ነው። ቤተክርስቲያን ላይ ዘመቻው የዚህ ዘመቻ አንዱ አካል ነው። ህዝብ በብዛት የሚከተለውንና የህዝብን አንድነትና አብሮነት የሚገልጸውን ሃይማኖት ዘረኞቹ ካፈረሱ የአገር ብተናው ተልእኳቸው ሰመረ፣ ተሳካ ማለት ነው። ለዚህም ነው ይህን ዘመቻ በጋራ ማሰናከል ግዴታችን ሆኖ የሚገኘው። ደግመኔ ነውና ሁሉንም ሃይማኖቶች የሚመለከት ሴራና ዘመቻ ነው። ደግመኔ ነውና አገዛዙ እየነጠለ ሲያጠቃ ተነጥሎ ሰለባነት ስህተት ነው። በጋራ እንብኝ ማለት ያሻል መባሉም ትክክል ሆኖ ይገኛል። ያገዛዙ ድንፋታ የወረቀት ነብር አስፈሪነት ያህል ነው። ፊኛ ቢፈነዳ በርጋጊ ናቸው። ኃይል ግን የሰፊው ህዝብ ነው። ህዝብ ደግሞ ኮሎኔሉና አገዛዙን ተጻራሪ ነውና ወዮላቸው ለህዝብ ጠላቶች የሚባልበት ጊዜ ደርሷል። ተባብረን ጭፍን ዘረኞችን እናውድም። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው።
የቄስ ነጋዴ ይሆናል ወንበዴ ይሆናል ሳዊሮስ። ኢትዮጵያ የመቻቻል ሀገር የሆነችው ዛሬ ወይም ትላንት አይደለም፣ ረጅም ታሪክን አስቆጥራለች። በሃይማኖታቸው ምክንያት ተጠቅተው የተሳደዱትን ሳይቀሩ ተቀብላ አስተናግዳ የማይፋቅ ታሪክ አጽፋለች። ስለ ፍቅር በስማሚ ቀር ያለች አገር ናት እንጂ ሃይማኖትን እንደ ጅማት አክራ ጠብግጭትን ያለች አልነበረችም አይደለችም። ባንጻሩ ዘረኛ ባለጌዎች የሆኑ ፋሽስት ሶላቶች ግን ሃይማኖትን ምክንያት አድርገው አገር ሊከፋፍሉና ሊያጠፉ ሞክረው ነበር። ወያኔም ኮሎኔሉም ጸረ ኢትዮጵያ ጸረ አንድነት በመሆናቸው የአንድነት ነጸብራቅ ሆና የቆየችውን ቤተክርስቲያን ለማውደም ያልፈነቀሉት ድንጋይ የለም። ጥራዝ ነጠቁ ግራነኝ ባዩና ግራ የተጋባው ደርግም ቢሆን ባለው አቅም ጸረ ቤተክርስቲያን ነበር። ህዝብ ግን ሃይማኖቱን ሳያስደፍር ቆይቷልና የዛሬው ሰረኞች ጥቃት እንዲሁ የሚከሽፍ መሆኑ አጥራጥረም። የብሔር ኩልነት ጥያቄ ተነሳው በዘፈቀደ ወይም አንድ ዋለልኝ የተባለ ዜጋና ትውልዱ ስራ ሲያጡ ያነሱት ጉዳይ አይደለም። ለሀገር ለለውጥ ጠንቅ የሆነ በመምጣቱና ተራማጅ ክፍሎች ድብብቆች ተተን ፊት ለፊት ተጋፍጠን መፍትሄ እንስጠው ብለው የጣሩትን የሚመለከት ነው። የራስን እድል በራስ መወሰን ሲሉም በነበራቸው ህይወት መሰረት መብትን አውቆ አንድነትን በዲሞክራሲ ማጽደቅ በሚል እንጂ በጎጥ እንሸንሽን በሚል ፍርሃት አልበኝነት አልነበረም። በጎጥ እንሸንሽን በሚል ፍርሃት አልበኝነትም አልነበረም። ጠባቦች መርሁን በአሉታዊ ለጥጠው መገንጠል ሁሌም መገንጠል ብለው ስህተታቸውን ሊያሰፍኑ ቢጥሩም ሀቀኛ መፍትሄ ፈላጊዎቹ እነ ዋለልኝ ጭምር ግንጠላም ከቶም ለሰኮንድ አላቀነቀኑም። ሐቁ ይህ ነው። ይኸው ከሃምሳ ዓመት በላይ ኢህአፓ የአገር አንድነት ብሎ ገንጣዮችን ተጻሮ ሲታገልና መስዋዕትነትንም ሲከፍል ቆይቷል። ይህንን ሊል የሚችል ሌላ ማንም ኃይል የለም። ሁሉም ተጎንብሰዋል፣ ለሹመት ሲሉም ተሞዳምደዋል። ጨቋኝን ገንጣይ ሙሴ ብለው በታሪክ መድረክ ቆሽሸዋል። ዛሬ ግን ታሪክ በራዦችና ከላሾች መድረክ አጨናንቀው ሐሰት ሐቅ ነኝ ብላ ልቦለድ እውን የነበረ የሆነ ተብሎ የኢህአፓ መስራቾችና ተራኪዎች ከማአሸን ፈልተው ድብልቅልቁ በወጣበት ጊዜ ላይ ደርሰናልና ነጋጠባ ሐቁ ይህ ነው ብለን ማቅረቡ የግድ ሆኖ ይገኛል። ሳዊሮስ የዲያብሎስ ሎሌ እንጂ ጳጳስ የሚያሰኝ የዶሮ ያክልም አጥንት የለውም። ሲኖዶሱ ላይ የመጣው ጥቃት ያገዛዙ ነው። የአገር ማፍረሱ እቅድ ዋና አካል ሴራ። ዘረኛው ቄስ በራሱ የወጠነው አይደለም፣ ባለምንጫውም ኮሎኔሉም አቅደው የገፉት ነው። አንድነትን ለማፍረስ ቤተክርስቲያንን ማፍረስ፣ አማርኛ ቋንቋን በጉራማይሌ ይዘት ማሳጣት፣ ታሪክ መካድና አኖሊያዊ ይዘት ማላበስ፣ ሪያን በሬ ማለትን ማስፈን ብለው አምረው እየሰሩበት ነው። አደብ ገዝተው ተሳሳትን ብለው የሚመለሱ ሳይሆን ኮሎኔሉ የህዝብን ሃይማኖት ሰለጠንኩ ብሎ ሲዘልፍ እንዳረጋገጠው የሚቀጥሉበት ነው። ከወዲሁ ህዝብ አገር ሃይማኖቱን ለማስከበር ቆርጦ መታገል ትግሉን መቀጠል አለበት እንጂ እርቅ ገለመሌ ብሎ እጆቹን ማጠፍ ሰይፉን አፎቱ መክተት አይጠበቅበትም። አገራችን በተቃውሞና አድማ መናጥ አለባት፣ የሰይጣን ልጆች ይውደሙ መባልም ይኖርበታል። የድርሻቸውን ተወጥተው ባለፉ ሰዎች ላይ የሚባለውና የሚጻፈው ሐሰት በርክቷል። ወያኔዎችም ምድር አንቀጠቀጥን ብለው ሐሰት በኩንታል ሲጭኑብን እንደነበር አልረሳንም። ሽንፈታቸውን አልቀበል ብለውም ዳግም ሊያንሰራሩ በአሜሪካ ታግዘው እየጣሩ ናቸው። ሲያምራቸው ይቀራል የምንለው ነው። ታሪክና ሐቅ የሚነጣጠሉ አይደሉም። ዘንድሮ ግን ፍቅር ብለው ጥላቻን የሚያራግቡ የሚያናፍሱ ከበዙበት ወቅት ደርሰናልና ጥላቻንም አለማመን ብልህነት ሊባል ደርሷል። ሰውም ሀፍረተ ቢስ እየሆነ ነውና ያልሆንከውን ነበርክ ሲሉት፣ ያልዋለበትን ጦርነት ሲተርኩለት፣ ውዳሴ ምስጋና ሲሰጡት ይገባኛል ብሎ ተቀባይ ሆኗል። እግዚኦ ያሰኛል። ትግላችን ሐቅን ወደ ቦታዋ መመለስን የሚመለከት ነው። የአገር ታሪክ ከተካደ ከተበረዘ የጸረ ኢትዮጵያ ኃይሎች ግብ ወደ ስኬት ይጓዝላቸዋል። ኦነግ ወያኔ የኢትዮጵያን ታሪክ በሐሰት የሚያቆሽሹት አለ ምክንያት አይደለም። አገር ወዳዶችም ጸንተው ታሪክን ለመጠበቅ ዘብ ይውጡ ስንል የቆየነውም እንዲሁ በምክንያት ነው። ዝም ካልናቸው ሃይማኖት አገርን በቀላሉ ያፈርሳሉ። ማፈናቀል ብቻ ሳይሆን አገር ቀምተው ለስደት ይዳርጉናል። ፍልስጤም እንሆናለን። ሌላ ድግስ የላቸውም ለኛ። አይን ያለው ይይ፣ ጆሮ ያለው ይስማ። አገር ታሪካችንን እንጠብቅ። ዘረኛው አገዛዝ በጋራ ትግላችን ይውደም። ቡትቶ ባንዲራዎች ይቃጠሉ።
ፍቅር አለ መስላንቺ ኢትዮጵያ Yeah, I'm right. ባየራ